Gambino VOA.
ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ጥምቀቷ ታክሲ ሙሉ ነው። እንኳን ለከተራ በዓል አደረሳችሁ። መስታወት አራጋውም ለጥምቀት ያልሆነ ቀሚስ ይበጣጠስ ብላ፣ በእርግጥ ያበሻ ቀሚስ ባትለብስም ያው ከሀገሩ የወጣ አይባል የለም።
እውነት ነው።
የሚሞቅ ልብስ ለብሳ እዚህ ጋቢና ከጎን
እውነት ነው። ሹራቤን ሻርፔን ተጠቅልዬ በዚህ በብርድ ምን ማድረግ ይቻላል ብለህ ነው ይኖክ? ሰላም አድማጮቻችን፣ እንደምናመሻችሁ። የዛሬው የምሽቱ የጋቢና ቪኦኤ የመወያያ ጉዳያችን እኔን መቼም ከከተራው ያስቀረኝ ሆኗል።
ሆን ታቦት ብሸኝ ምን ከፋኝ ብለሽ?
እውነት ነበር፣ ታቦት መሸኘት ነበር የሚገባን። ግን ያው
ስደት ላይ ይሆናል ውይይታችን
ነው ዛሬ። ያው
ታዲያ ኢትዮጵያውያን ለምን ይሰደዳሉ? ስደት ደግሞ እንደምታውቁት ብዙ መልክ አለው። ሰዎች በስራና በትምህርት ምክንያት ከተወለዱባት ሀገር ወደ ሌላ ሀገር ሄደው በፍላጎታቸው አዲስ ኑሮ ይጀምራሉ። የተማሩ ሰዎች በተማሩ ትምህርት ልክ የተመቻቸ ነገር ማግኘት ሲያቅታቸው ይሰደዳሉ።
አዎ፣ ይህን ምሁራዊ ስደት እንለዋለን። እንዲሁም ሰዎች በፖለቲካ አስተሳሰባቸው ምክንያት ስልጣን ላይ ካለው መንግስት ጋር መስማማት ሲያቅታቸው ሀገር ጥለውም ይሰደዳሉ።
ከዚያ ውጭ ያሉ ኢትዮጵያውያን ታዲያ ለምን ይሰደዳሉ?
አንደኛውና አብይ የሆነው ምክንያት የህዝብ ቁጥር እድገት ነው። ሁለተኛ የኢኮኖሚው ቀውስ፣ በተለይ ስራ አጥነት ችግር።
ዶክተር ደረሰ ጌታቸው ካሳ ይባላል። የዶክትሬት ዲግሪ የመመረቂያ ጽሁፉን የሰራው ከኢትዮጵያ ወደ ደቡብ ምስራቅ አፍሪካ ስለሚሰደዱ ወጣቶች ነው።
የምግብ እጦት ነው፣ የድህነታቸው ነው፣ መቸገራቸው ነው ከሀገር የሚያስወጣቸው።
ኢብራሂም ሻፊ በስደት የሚገኝ ጋዜጠኛ ነው። ስለ ስደት የሚነግረን ይኖራል።
ኢትዮጵያውያን ለምን ይሰደዳሉ ስንል ላቀረብነው ጥያቄ እናንተ አድማጮቻችን ደግሞ በፌስቡክ አት ቪኦኤ ማህሪክ ላይ መልስ ሰጥታችኋል።
በአብዛኛው የሚሰደዱት የተሻለ ኑሮ የሚፈልጉና ስራ የሚንቁ ናቸው።
ለሁሉም ዝግጅታችን እስከ ምሽቱ 2 ሰዓት ድረስ ይቀጥላል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እናመሻችሁ። ዜናውን ይዤላችሁ የቀረብኩት መስታወት አረጋ ነኝ። ኢራቅ ውስጥ እንደ አውሮፓውያን አቆጣጠር ከጥር 2014 ዓ.ም አንስቶ እስካለፈው 2015 ዓ.ም ጥቅምት ወር ባለው ጊዜ ቁጥሩ ወደ 19,000 የሚጠጋ ሕዝብ መገደሉን የተባበሩት መንግስታት ዛሬ አስታወቀ። ከ3,000 የሚበልጡ ደግሞ ቤት ንብረታቸውን ጥለው መሰደዳቸውን የመንግስታቱ ድርጅት ገልጿል። በሀገሪቱ ሁከቱ እየተባባሰ የመጣበት ወቅት ራሱን የእስልምና መንግስት ብሎ የሚጠራው ቡድን በምዕራብና በሰሜናዊ ኢራቅ ብዛት ያለው ግዛት የተቆጣጠረበት መሆኑን የተባበሩት መንግስታት ድርጅት ሪፖርት ጠቁሟል። ሁኔታው በ2014 አጋማሽ ዓለም አቀፍ ትኩረት መሳቡን ጠቅሶ ዩናይትድ ስቴትስ በዚያው ዓመት ነሐሴ ወር በቡድኑ ተዋጊዎች ላይ የአየር ጥቃት መጀመሯን አስታውሷል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽነር ዘይድ ራይድ አል ሁሴን በሰጡት ቃል ይህ የሚዘገንን አሃዝ ራሱ እንኳን ኢራቅ ውስጥ ሲቪሎች ምን ያህል ስቃይ እንደደረሰባቸው በትክክል አያንጸባርቅም ብለዋል። አሃዞቹ የሚያሳዩት ግልጽ በሆነ ጥቃት የተገደሉትንና የአካል ጉዳት የደረሰባቸውን ሲሆን ቁጥር ስፍር የሌላቸው ሌሎች በመሰረታዊ ምግብ፣ ውሃና የሕክምና አገልግሎት እጦት ምክንያት ሞተዋል ሲሉ ኮሚሽነሩ አክለዋል። በሌላ ወገን ደግሞ የተባበሩት መንግስታት ድርጅት የፊታችን ሰኞ ለሶሪያ ሰላም አዲስ ዙር ድርድር መጀመር ይፈልጋል። ይሁን እንጂ ቀኑ እየተቃረበ ባለበት በአሁኑ ወቅት በድርድሩ እነማን ይሳተፉ በሚለው ላይ ከስምምነት ባለመደረሱ ድርድሩ በታቀደለት ዕለት መከፈቱ አጠራጣሪ አድርጎታል። የተባበሩት መንግስታት ድርጅት የሶሪያ ልዩ ልዑክ ስቴፋን ዲሚስትራ ድርድሩን እንደ አውሮፓውያን አቆጣጠር ጥር 25 ቀን ጄኔቫ ውስጥ ለመጀመር እንደሚፈልጉ ባለፈው ወር አስታውቀዋል። ለዚህም ዩናይትድ ስቴትስ እና ሩሲያ ያሉበት የ17 ሀገሮች ስብስብ ድጋፍ አላቸው። ይሁን እንጂ እነዚህ ሀገሮች ሶሪያ ውስጥ ከሚዋጉት ብዛት ያላቸው ተቃዋሚ ቡድኖች መካከል የትኞቹ በድርድሩ ላይ መገኘት እንደሚችሉ ገና አልወሰኑም። የተባበሩት መንግስታት ድርጅት ምክትል ቃል አቀባይ ፈርሃን ሀቅ ትላንት በሰጡት ቃል የትኞቹ ቡድኖች በድርድሩ መወከል እንደሚችሉ ውሳኔ ሳይደረግ ለተሳታፊዎች ግብዣ ይላክም ብለዋል። የዛሬው ዜናችን አጠር ያለው ይኸው ነበረ። ወደ ጋቢና ቪኦኤ ልመልሳችሁ።
የጋቢና ጉዞአችን ይቀጥላል። ሄኖክ ሰማግዘርና
እኔም መስታወት አረጋው አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ዛሬ በመላው ኢትዮጵያ የከተራ በዓል እየተከበረ ነው።
በዓሉን ለማክበር ሰው በየቤቱ በየአደባባዩ ታቦት ሲሸኝ ወቅታዊ መዝሙሮችና ባህላዊ ዜማዎችን ሲያዜም ውሏል። የበዓሉን ድባብ እስቲ እናስቃኛችሁ።
የጥምቀት በዓልን እያከበራችሁ ነው?
አዎ።
እንዴት ነው የከተራ በዓል በዛሬው ዕለት?
በጣም ቆንጆ ነው፣ ደስ የሚል ነው በጣም።
የት አካባቢ ነው ያለሽው?
አዲስ ገበያ።
እስቲ ንገሪኝ ስለ በዓሉ አከባበር አሁን ያለበትን ሁኔታ።
በቃ ታቦታቱ አሁን ወደ ቦታው እየገቡ ነው፣ ገብተዋል።
ወደ ማደሪያው ስፍራ? ወደ ጥምቀት ማደሪያው ስፍራ?
ወደ ማደሪያው ስፍራ ገብተዋል።
እንዴት ነው ሰውስ? ምን ያህል ነው? ብዙ ነው ወይ? እስቲ ንገሪኝ የምታየውን ነገር።
በቃ ሰው በጣም ብዙ ነው፣ በጣም ደስ የሚል ነው። የሀገራችንን ባህል እየተለበሱ በቃ የኢትዮጵያንን እንትን ውበት እየገለጹ ነው።
ማቸው ራያ አካባቢ። ራያ አሪፍ ነው፣ ዝናብ አለ። ክረምቱ እንኳን ሳይኖር አሁን ደህና ዝናብ አለ።
እንግዲህ ዝናብ ሲኖር ደግሞ ያው ምርቱም ከገባ ጭፈራው የከተራ ምሽት ሞቅ ነው የሚለው። ሚናበሎ ይባላል፣ ታህያኔ ማሀትሪን ትላ ይላል ሰው ወጥቶ።
ያው በዚህ በማጮ አካባቢ አብዛኛው የሚጠቀሙት የራያ አካባቢ ነው። ትንሽ ደጋ ቢሆንም ይሄ ባህሉ ከቆላ አካባቢ የተላበሰ ነው እና የዛ ዘፈን ነው የሚጠቀሙ ሀገራቸው ቆፎ
አሎ ሰናይት።
አቤ።
እንደምን አለሽ? እንኳን አደረሰሽ።
እንኳን አደረሰሽ።
የጥምቀት በዓል እንግዲህ አከባበሩ ምን ይመስላል በእናንተ ቤት?
አይ ቆንጆ ነው፣ አሪፍ ነው፣ ድባቡ ደስ ይላል።
ምን ምን እንደምታደርጊው? መቼም በዓል ሲደርስ ሴቶች ላይ ነው ሁሉ ነገር የሚያርፈው እና ምንድን ለመስራት አቀደሻል? እስቲ የሴት ወሬ እናውራ።
ያው ዳቦ አለ፣ በግ ታርጃለሽ።
እሺ።
ቡና ምናምን ታደርጊና የቤት ነገር ተሟሙቂያለሽ። ያው ጠላ ቢቀር ማለት ነው።
ጠላው ለምን ቀረ?
ያሁን ድካም አይደል? አይመችም። ከበዓል ላይ በዓል ስለሆነ አሁን የመጣን ይደክማል።
ስለዚህ ሁሉም ተሟልቷል ነው የምትይኝ? አሁን እንግዲህ የጥምቀት በዓል እንዴት ነው የሚከበረው የነበረው? ደሴ
በጣም ደስ ይል ነበር።
እንደው የምታስታውሸውን እስኪ።
በየ በዓትኑ እንደያገሩ የራያም አለ፣ አማራም አለ፣ ትግሬም አለ። በየበሬ ደስ ይል ነበረ።
ያው ታቦት ማውጣቱና ማስገባቱ እንዳለ ሆኖ
ማስገባቱ ጋር የኦርቶዶክስ እምነት ተከታዮች እግዚአብሔርን ስም በማምለካቸው ጥምቀትን በማክበራቸው ደግሞ እኔ ደስተኛ ነኝ። ምክንያቱም ኢትዮጵያኛ አንድ ስለሆንን ኢትዮጵያውያን በመሆናችን እንኳን አደረሳቸው ለማለት እፈልጋለሁ።
Yeah, I'll tell you.
በባህር ዳር የጥምቀት በዓል አከባበር ቆንጆ ነው። ከቀኑ 7 ሰዓት ጀምሮ ነው በታቦታቱ ወደ ተዘጋጀላቸው የጥምቀት በዓል ማክበሪያ ቦታ የሚቀርቡት። ከዚያን ጀምሮ በቃ መላው የከተማው ክርስቲያን ሕዝብ በደማቅ ሁኔታ ወጥቶ ነው የሚያከብረው። ከ15 በበላይ የሚሆኑ ታቦታት ነው በጋራ የሚወጡት። ያው አሁን ቦታቸውን ይዘዋል። እንግዲህ ሌሊቱን ደግሞ ማህሌት ሲከበር ያድራል። ያው ከተራ የተባለው ትውፊቱ ከኦሪት የመጣ ነው። መከተረ ማለት በግዕዝ ቋንቋ ከበበ ማለት ነው። እንግዲህ ለመላው የክርስትና እምነት ተከታይ እንኳን ለበዓለ ጥምቀቱ በሰላም አደረሳችሁ ነው የምል፣ በተለይ ለኢትዮጵያ ክርስቲያኖች።
በዓሉን ለምታከብሩ እኛም መልካም በዓል እንላለን። በሀገር ውስጥም በውጭም ያላችሁ ዛሬ ስለ ስደት ጥቂት እንወያያለን።
በ2015 በዓለማችን የሰዎች ዝውውር ቁጥር 250 ሚሊዮን እንደደረሰ ጥናቶች ያመላክታሉ። ይህ ቁጥር በ2000 እንደ አውሮፓውያኑ አቆጣጠር በነበረ ጥናት 175 ሚሊዮን በ1990 ደግሞ 154 ሚሊዮን የነበረ ሲሆን አሁን የሚታየው ቁጥር ሰዎች ተዘዋውሮ የመኖር ፍላጎት እየጨመረ መምጣቱን ያሳያል።
ከቅርብ ጊዜያት ወዲህ ታዲያ በተለይም ባለፉት 6-7 ዓመታት በስደት ምክንያት በሺዎች የሚቆጠሩ ኢትዮጵያውያን ላስከፊ ችግር ተጋልጠዋል። በተለይም ወጣት ኢትዮጵያውያን በህገወጥ መንገድ በሚደረግ ዝውውር በባህር ሰምጠዋል። በረሃብ፣ በአውሬ በመበላት፣ ኢሰብአዊ በሆኑ ህገወጥ የድንበር አሸጋጋሪዎችና በሰው የመግደል ወንጀል በተሰማሩ ደላሎችና ሌሎችም ወንጀለኞች እጅ በመውደቅ ከፍተኛ ጉዳት እየደረሰባቸው ይገኛል።
በዚህም ምክንያት ለአካል ጉዳተኝነት፣ ለአእምሮ መታወክ፣ አንገታቸውን እስከ መቀላት ደርሰዋል። በርካቶች ባሰቡበት ቦታ ሳይደርሱ በመንገድ በሚያጋጥማቸው ፍጹም ኢሰብአዊ በሆነ ሁኔታ መንገድ ላይ ይቀራሉ። ባስገድዶ መደፈር፣ ክብርን በሚነካ ስብዕናቸውን በሚጎዳ ሁኔታ ሰለባ ሆነዋል።
የተለያዩ ጥናቶችና ዘገባዎች እንደሚያመለክቱት አሁንም ይህ ህገወጥ ስደት በተለያየ መልኩ እንደቀጠለ ነው። እነዚህ ወጣቶች ለምንድን ነው የሚሰደዱት? ኢብራሂም ሻፊ መምህር ነበር። ከዚያ ለ13 ዓመታት በጋዜጠኝነት ሰርቷል። አሁን በኬንያ በስደት ይገኛል። ስደትን እስከተቀላቀለበት እስካለፈው ዓመት ድረስ የአዲስ ጉዳይ መጽሔት ምክትል ዋና አዘጋጅ ነበር። በዚህ ቆይታው ከስደትና ከወጣቶች ጋር በተያያዘ በርካታ መረጃዎች አሉት።
ከዚህም በተጨማሪ ተወልዶ ያደገው ከአዲስ አበባ ነዋሪዎች መካከል ነው። አብዛኛው ወጣት ለስደት ከሚወጣባት ቂርቆስ ክፍለ ከተማ ወይም ጨርቆስ እየተባለ በተለምዶ በሚጠራው ሰፈር ነው። ቂርቆስ አካባቢ በንጽጽር ከሌሎች የአዲስ አበባ ከተሞች ጋር ሲተያይ በኑሮ ዝቅ ያሉ ሰዎች የሚኖሩበት ነው ይባላል። እኔ ቂርቆስ ነው ተወልጄ ያደግኩት፣ ሄኖክ በነገራችን ላይ ግን ይባላል እንጂ ብዙ ጥሩ ነዋሪዎችም አሉበት። ምግብን ጨምሮ በርካታ ችግሮች ያሉበት አካባቢ ነው ይባላል፣ ግን ሌሎች አካባቢዎችም ዞር ብዬ ተመልክቻለሁ። አዲስ አበባ ብዙ ዝቅ ያሉ ሰፈሮች አሉ።
ቀልዶችና ስቴሪዮታይፕስ የሚባሉ አለ። አንድ አይነት አስተሳሰብ በዛ ሰፈር ላይ የሚቀመጡ
የከተማይቱን ድህነት በሙሉ ወደ ጨርቆስ ነው ሁልጊዜ የሚመጣው።
የኔ ሰፈር ራሱ መነን ብትሄጂ ድህነት አለ፣ ግን ደግሞ ከዛም አልፎ ደህና ነዋሪ ያለበት ሰፈር ነው። የትም ኢትዮጵያ ሀብታሙም ድሃውም ጎን ለጎን ነው የሚኖረው።
እውነት ነው። ስለዚህ ኢብራሂም ነው ይሄንን ያለው። ቂርቆስ አካባቢ በንጽጽር ከሌሎች የአዲስ አበባ ከተሞች ጋር ሲተያይ በኑሮ ዝቅ ያሉ ሰዎች የሚኖሩበት፣ ምግብን ጨምሮ በርካታ ችግሮች ያሉበት አካባቢ ነው ብሏል ኢብራሂም። በድጋሚ ጽዮን ግርማ ወጣቶቹ ለምን በብዛት ይሰደዳሉ ስትል ጠይቀዋለች።
ኢብራሂም ሻፊ በጋዜጠኝነት ምክንያት ከምታገኘው መረጃ በተጨማሪ አብዛኛው ወጣቶች ከአዲስ አበባ ከሚሰደዱባት ሰፈር ተወልደ አድገሃልና ከእነዚህም ወጣቶች ጋር የቅርብ አግባብ አለ። እነዚህ ወጣቶች ለምንድን ነው ስደት የሚመርጡት?
እንደኔ እምነት ለመሰደዳቸው ዋነኛው ምክንያት ድህነት ነው። ግን ድህነት ብቻ ነጥለሽ አትመለከችም። ድህነት ስትይ የመንግስት የፖሊሲ ውድቀት ነው። ድህነት በራሱ ማለት ነው። ለወጣቶች ስራ መፍጠር አለመቻል፣ ለወጣቶች እንዲረጋጉ የሚያስችላቸው ስራ መስጠት አለመቻል፣ ወጣቶችን ያማከለ ፖሊሲ መቅረጽ አለመቻል የመንግስት የፖሊሲ ውድቀት ማሳያ ነው። እና ድህነት ነው፣ የዲሞክራሲ እጦት ነው፣ የህግ የበላይነት አለመኖር ነው፣ የፍትህ እጦት ነው። እነኚህ ልጆች በሀገር ፍቅር ኮትኩትን ማሳደግ አለመቻላችን ነው። ራሳቸውን እንዲችሉ ራሳቸውን እንዲያግዙ ብልሃት መፍጠር አለመቻል ነው። ይህን ሁሉ አንድ ላይ ስታጠቃልሉ የመንግስት የፖሊሲ ውድቀት ነው።
እነዚህ ወጣቶች ለስደት ብለው ገንዘብ ማጠራቀም ከቻሉ ለምን ሀገር ውስጥ ሆነው አይሰሩም በሚል ጥያቄ የሚያነሷሉ።
እኔ በቅርበትም ስለማያቸው ጥናት አያስፈልገኝም። በየቀኑ በየዕለቱ የምመለከታቸው የማያቸው ሰዎች ናቸው። በየዕለቱ ስለምመለከታቸው በየዕለቱ ጥናቶች ናቸው። እነኚህ ሰዎች የሚበሩት የሌላቸው ናቸው። የሚመገቡት የሌላቸው ናቸው። ሰዎች ቁጥር ሊጠቅሱ ይችላሉ። የሚበሉት ከሌላቸው፣ የሚጎርሱት ከሌላቸው ይህን ገንዘብ ኬት ያመጡታል የሚል ጥያቄ ያነሳሉ። በጣም በርካታ ሰዎች ማለት ነው። እና በጣም የሚገርመው እነኚህ ሰዎች ሲንቀሳቀሱ መጀመሪያ እስከ ድንበር ማሻገሪያ ድረስ የሚጠቅማቸውን ገንዘብ ብቻ ነው የሚያጠራቀሙት። ድንበር ማሻገሪያ ድረስ ያቺ ገንዘብ 5000 ልትሞላ ትችላለች። በሸክም ሊያገኟት ይችላሉ። ተሸክመው ሊያገኟት ይችላሉ። የቀን ስራ ሰርተው ሊያገኟት ይችላሉ። እንደምንም ያቺን 5000 ብር ካገኟትና ድንበሩን ከተሻገሩ ድንበሩን ከወጡ በኋላ ተስፋቸው ምንድን ነው? የእርስ በርስ መረዳዳታቸው። እኔማ በረሃ ላይ ወጥቼ ጓደኛዬ ዝም አይለኝም፣ የሩቅ የሩቅ ቤተሰቤ የሩቅ የሩቅ ወዳጄ ዝም አይለኝም የሚል ተስፋቸው ነው እንጂ ገንዘቡም ኖሯቸው ገንዘቡም እንደሚያገኙ እርግጠኛ ሆኖ አይደለም የሚጓዙት የሚወጡት ከሀገርም ሲወጡ ማለት ነው።
ስራ ስለሚንቁ ነው እንጂ ውጭ ወጥተው ከሚደርስባቸው መከራ አይብስም የሚሉ አሉ። ስራ ሰርተው መኖር አይችሉ።
ኢትዮጵያ ውስጥ ለእነኛ ወጣቶች ያለ ስራ በቂርቆስ አካባቢ ሸክም ነው። እሱንም እንኳን ለመሸከም በመንግስት ስር መደራጀት አለብሽ፣ በወጣቶች ሊግ መታቀፍ አለብሽ። እነኚህ ሰዎች የሚያስወጣቸው የሚበሉት ማጣታቸው ነው፣ የምግብ እጦት ነው፣ የድህነታቸው ነው፣ መቸገራቸው ነው ከሀገር የሚያስወጣቸው። ስራው አለ በዛ አካባቢ ለእኔ አያስማማኝ። የለም ስራው እንኳን ስራው የሚበሉት የአይነት ቁርሳቸው እንኳን የለም። እና እነኚህ ሰዎች በጣም ከመቸገራቸው የተነሳ ስቴዲየም ዙሪያ ያሉ ሆቴሎች እየዞሩ ምግብ እየለመኑ የሚበሉ ሰዎች ናቸው። ስቴዲየም ዙሪያ ያሉ ምግብ ቤቶችም ዶግ ፉድ የውሻ ምግብ እየተባለ በ28 ብር አንድ በአንድ ምግብ እየገዙ የሚበሉ ሰዎች ናቸው። ለቤተሰብ ያንን ምግብ እየገዙ የሚያካፍሉ ሰዎች ናቸው። እና ስራው ስላለ ግን የተሻለ ኑሮ ፈልገው ነው አይደለም፣ የሚበሉት አተው ነው ከሀገር የሚወጡት።
የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ጋቢና ቪኦኤን ለማዳመጥ በአጭር ሞገድ በ19ና በ49 ሜትር ባንድ በ60/80ና በ15/580 ከምሽቱ 1:30 ጀምሮ እንዲሁም በመካከለኛ ሞገድ በ14:31 ከምሽቱ 1 ሰዓት ጀምሮ ታገኙናላችሁ።
ዓለም አቀፉ የፍልሰት ድርጅት IOM ከስደት ተመላሾች ማነጋገሩን ጠቅሶ ባወጣው ሪፖርት ኢትዮጵያ አሁንም በሶስት በሮች የሚያደርጉትን ስደት አላቆሙም ይላል። በምስራቅ በር በሚባለው መንገድ ከኢትዮጵያ በአፋር በኩል አድርገው ጀልባ በመሳፈር ወደ የመን፣ ከዛ ወደ ሳውዲ አረቢያ ይጓዛሉ።
በደቡብ በር በሚባለው ደግሞ በኬንያ በኩል ታንዛኒያ፣ ዚምባብዌ፣ ማላዊን አቆራርጠው ደቡብ አፍሪካ ይገባሉ። ከዛም የተወሰኑት እዚያው ይቀራሉ። የተወሰኑት ደግሞ ወደ አውሮፓና ወደ በሜክሲኮ አድርገው ወደ አሜሪካ ለመሻገር ጥረት ያደርጋሉ።
ነገር ግን አብዛኛዎቹ ካሰቡበት አገር ሳይደርሱ እንደ መሸጋገሪያነት ባረፉበት አገር ተይዘው ለብዝበዛ፣ ለእስራት፣ ለግዳጅ ስራና ለመታገት ይዳረጋሉ። በደቡብ ኢትዮጵያ ተደርጎ ወደ ደቡብ አፍሪካ በርካታ ኢትዮጵያውያን እንደሚጓዙ፣ አሁንም ቀይ ባህርን በጀልባ አቋርጠው የመን ሊገቡ ሲሉ በርካታ ኢትዮጵያውያን እንደሚሞቱ የሚጠቁሙ ሪፖርቶች ቁጥር እያደገ መጥቷል።
ከነዚህ አብዛኞቹ በህገወጥ ስደት ወደ እነዚህ መዳረሻዎች ሲያቀኑ ለህገወጥ ዝውውር የሚዳረጉ በተለይ ወጣት ሴቶች በመካከለኛው ምስራቅ፣ በደቡብ ሱዳን እንደዚሁም በሱዳን ለቤት ሰራተኝነት ይዳረጋሉ። በመካከለኛው ምስራቅ በቤት ሰራተኝነት የተሰማሩ በርካታ ኢትዮጵያውያን ሴቶች አካላዊና ወሲባዊ ጥቃት፣ ደሞዝ ክልከላ፣ የእንቅልፍ መነፈግ፣ የፓስፖርት መያዝ፣ በቤት ውስጥ መታገትና ግድያን ጨምሮ አስከፊ ጥቃቶች ሲደርሱባቸው ቆይተዋል። አሁንም ይደርሳሉ።
ኢትዮጵያውያን ሴቶች ስራ ፍለጋ ሲሰደዱ ወይም በመካከለኛው ምስራቅ ከሚበዘብዟቸው ቀጣሪዎች ለማምለጥ ሲሉ አንዳንዴ የህገ ወጥ የወሲብ ንግድ ሰለባ ይሆናሉ። በቂ የሙያ ክህሎት ሳይኖራቸው ወደ ሳውዲ አረቢያ፣ የባህረ ሰላጤው ሀገሮችና ሌሎች የአፍሪካ ሀገሮች ከሚሰደዱ ኢትዮጵያውያን ወንዶች አንዳንዶቹ በእነዚህ ሀገራት ለግዳጅ የጉልበት ስራ ይዳረጋሉ።
የምትከታተሉት ጋቢና ቪኦኤ ነው። የኢትዮጵያ መንግስት እንደ አውሮፓውያን ዘመን አቆጣጠር ከጥቅምት 2013 ጀምሮ ወደ ውጭ ሀገር የስራ ቅጥር የሚሄዱ ግለሰቦች ላይ ክልከላ አድርጓል። ከ400 የሚበልጡ ኤጀንሲዎች ሰራተኞቹን ወደ ውጭ ሀገራት የመላክ ፈቃድ ተሰጥቷቸው የነበረ ቢሆንም ኤጀንሲዎች አብዛኞቹ ህጋዊና ህገወጥ የቅጥር ሂደቶችን በመከተል እንደሚሰሩ ስለተደረሰበት ለውጭ ሀገር በሚደረግ የስራ ቅጥር ላይ ክልከላ ጥሏል። ህገወጥ አዘዋዋሪዎችን የሚቀጣ ጠንካራ ህግም አውጥቷል።
ኢትዮጵያውያን በተለይ ወጣቶች ግን አሁንም መሰደድን አላቆሙም። ለምን? ዶክተር ደረሰ ጌታቸው የዶክትሬት መመረቂያ ጥናቱን የሰራው ከኢትዮጵያ ወደ ደቡብ ምስራቅ አፍሪካ ስለሚሰደዱ ሰዎች ላይ ነው። ጽዮን ግርማ ይህንኑ በተመለከተ አነጋግረዋለች።
ደረሰ ጌታቸው ወጣት በመሆኑ ምክንያትና ከአንቱ ይልቅ አንተ የሚለውን መጠሪያ በመምረጡ አንተ እያልኩ ጥያቄን አቅርቤያለሁ። ወደ ጥያቄ ስመለስ ለጥናትህ መነሻ እንዲሆን የተጠቀምከው ግብአት ምንድን ነው?
አንደኛ በቀጥታ መረጃውን የሰበሰብኩት 4 ወር ገደማ ተቀምጬ በናይሮቢ ከተማ ውስጥ የሀገራችንን ስደተኞች እነሱን በማናገር ነው። እንዴት ወደ ስደት ለመሄድ እንደወሰኑ፣ ያነሳሻቸው ምክንያቶች ምንድን ናቸው፣ ለምን ያህል ጊዜ ቆዩ፣ በስደት ካሉበት ከተማ ወደ ሌላ ሀገር ወደ ሶስተኛ ሀገር ለመሄድ የሚያስቡት እንዴት ነው፣ የመሳሰሉ እነዚህን ጉዳዮች ነው እንግዲህ ያጠናሁት። እና ዋናው የመረጃ ምንጩ ራሳቸው ኢትዮጵያውያን ስደተኞች ናቸው። ሌላ እንግዲህ በዛ ጉዳይ ላይ የተጻፉ አርቲክሎችን፣ የተጻፉ የመመረቂያ ጽሁፎችን እንዲሁም በተለያዩ መንግስታዊ በሆኑ ባልሆኑም ድርጅቶች ለምሳሌ በዩናይትድ ኔሽንስ ሀይ ኮሚሽን ፎር ሪፊውጂስ UNHCR፣ በኢንተርናሽናል ኦርጋናይዜሽን ኦፍ ማይግሬሽን ወይም IOM በሚባለው የተጻፉ ፍልሰትን በተለይ የስደተኞችን የኢኮኖሚክ ሚግራንት የሚባሉና እነዚህ በሰው አቀባባዮች ወይም ሂውማን ትራፊከር ስለሚተላለፉ ሰዎች ጉዳይ የተሰሩ የተለያዩ ጥናቶችን ለዚሁ ለመመረቂያ ጽሁፌ ተጠቅሜያለሁ፣ እንደ ግብአት ማለት ነው።
እነዚህን ግብአቶች ተጠቅመ ያገኘኸው የኢትዮጵያውያን ስደተኞች ያንን መንገድ አቋርጠው የሚመጡበት ምክንያት ምንድን ነው?
ዋናው ነገር ምንድን ነው? ኢትዮጵያ ውስጥ ያለው የኢኮኖሚ ቀውስ ነው። አንደኛ ብዙ ጊዜ የማናስበው ነገር አለ። ምንድን ነው? ኢትዮጵያ ውስጥ የኢኮኖሚ ድህነቱን ከማንሳታችን በፊት የህዝብ ቁጥር እድገቱ በጣም አስደንጋጭ የሆነ ነው። ለምሳሌ በዚህ አመት ወርልድ ባንክ ያወጣውን ቁጥር ስትመለከች ኢትዮጵያ ወደ 96.96 ሚሊዮን ህዝብ አላት። በግምት ወደ 97 ሚሊዮን ህዝብ ደርሷል የኢትዮጵያ ህዝብ ቁጥር። ከዚህ ውስጥ ወደ 65% ገደማ የሚሆነው ከ24 ዓመት በታች ያለ ህዝብ ነው፣ ወጣት ነው። እንግዲህ አስቢው፣ ያ ሁሉ ኦልሞስት ከግማሽ በላይ የሚሆነው የህዝብ ቁጥር ወጣት ነው። አብዛኛው ወይ በትምህርት ላይ ያለ ነው፣ በአንደኛ ደረጃ እና በመካከለኛ በሁለተኛ ደረጃ። አብዛኛው ደግሞ የከፍተኛ ትምህርት እድል ያላገኘ ከሃይ ስኩል ትምህርቱን ያቋረጠ፣ ስራ በመፈለግ ላይ ያለ፣ አለበለዚያም ስራ በማጣት ምክንያት የስራ እድል ለማግኘት ወደ ሌላ ሀገር የሚሰደድ በሚሊዮኖች የሚቆጠር ወጣት ያለባት ሀገር ናት ኢትዮጵያ። እና የስነ ህዝብ እድገቱ እድገት የሚለው ቃል ራሱ አይገልጸውም። በስነ ስርዓት ኤክስፕሎዥን ወይም እንደው ያለ ልክ ከቁጥጥር ውጭ ሆኖ መሄዱ ትልቅ ችግር ይመስለኛል። ይህንን ነገር እንግዲህ ኢኮኖሚና የስነ ህዝብ አጥኚዎች ዩዝ በልጅ ይሉታል። የወጣቶች ቁጥር በአንድ ሀገር ውስጥ መፈንዳት ያለ ልክ መሆን ማለት ነው። ሌላ እንዲሁ እንኳን ከኢትዮጵያ የሚወጣውን የህዝብ ቁጥር ስንለካ ኔት ማይግሬሽን ሬት ይሉታል፣ በአመት ወደ 23,000 ህዝብ በአማካይ የሚወጣባት ሀገር ናት ትባላለች ኢትዮጵያ በወርልድ ባንክ ቁጥር። እንግዲህ ይሄ በተመዝግቦ በአውሮፕላን ከሀገር የሚወጣውን ሰው ቁጥር ስንመለከት ነው። በእግሩ በስደት ማንም ሳያየው በፖለቲካ ጉዳይ ሊሆን ይችላል፣ በኢኮኖሚ ጉዳይ ሊሆን ይችላል፣ በጦርነት ሊሆን ይችላል፣ በረሀብ ችግር ምክንያት ሊሆን ይችላል፣ ከሀገሪቱ እየፈለሰ የሚወጣውን ህዝብ ቁጥር ደግሞ መገመት ይቻላል። ይሄ በየትኛው መንግስት መዝገብ ላይ የማይሰፈር ግን በሺዎች የሚቆጠር ህዝብ ነው ያለው እና አንደኛውና አብይ የሆነው ምክንያት የህዝብ ቁጥር ውድገት ነው። ሁለተኛ የኢኮኖሚው ቀውስ በተለይ ስራ አጥነት ችግርና ድህነቱ፣ ይሄም ደግሞ ያለ ልክ ወጣቱን ማጥቃቱና መጉዳቱ ነው።
አሁን ደግሞ ከእናንተ ከአድማጮቻችን ስደትን በተመለከተ በፌስቡክ የሰጣችኋቸውን አስተያየቶች እናሰማችሁ።
ፍኖተ አሲምባ የተባሉ ተሳታፊያችን በአብዛኛው የሚሰደዱት የተሻለ ኑሮ የሚፈልጉና ስራ የሚንቁ ናቸው። በሀገራቸው በተፈጠረላቸው ምቹ ሁኔታ ተደራጅተው መስራት ሲገባቸው ሲሰደዱና የተለያዩ አደጋዎች ሲያጋጥማቸው ይስተዋላሉ። ስራ ንቀው የተሰደዱትም ቢሆኑ በሀገራቸው ተከብረው መስራት ሲገባቸው በሰው ሀገር ራሳቸውን ዝቅ አድርገው በሰው ቤት ሰራተኝነት በአውሮፓም ቢሆን ጥበቃ፣ ሳህና ጣቢ፣ የፓርኪንግ ሰራተኛ፣ ያረጁ ሽማግሌዎችና አሮጊቶች ማጽዳት፣ መጠበቅ ወዘተን የሚሰሩት ስደትን የፈጠሩት ስደተኞች እንጂ መንግስት በሀገራችሁ ተከብራችሁ ሰርታችሁ መኖር ትችላላችሁ ብሎ በተደጋጋሚ ጥሪ አድርጓል። ስለዚህ መንግስት ተሰደዱ አላለም። ስደትን የፈጠሩት ስደተኞችና ደላሎች ናቸው። በፖለቲካ ኬዝ የተሰደዱና የሚሰደዱትም ቢሆኑ የመንግስትን ስም ጥላሸት በመቀባት በሬ ወለደ በማለት የፖለቲካ ጥገኝነትና የልመና ገንዘብ ያገኛሉ።
ብሩክ ካሳሁን የተባሉ አስተያየት ሰጪ ለፍኖተ አሲምባ አስተያየት ምላሽ ሲሰጡ ያልተሄደበትን ለምን ተሄዶበት አልተያለሽ? ሲጀምር ኢትዮጵያ ውስጥ ለስራ አጥና ለወጣቱ የሚያስብ መንግስት አለ? የተናቀው ስራስ አብልቶ የሚያሳድር ነው? ሊሆን ይችላል። እንደናንተ ያላዩትን አየን ባዮች ጉንጫቸው ሞልቶ ይሆናል። ምንም በሌለበት አገር አድር ባይ ሆኖ ከመኖር 1000% ይሻላል።
ደረጀ መላኩ የተባሉት ሌላኛው አስተያየት ሰጫችን የሰጡትን አስተያየት በግርድፉ ስንተረጉመው ከእህት ወንድሞቻችን ስደት ጀርባ ያለው ምክንያት የመልካም አስተዳደርና የዲሞክራሲ እጦት ነው ይላል።
ዳንኤል አለሙ የተባሉ አስተያየት ሰጪ ደግሞ አይሩቅ ያለ ሰው ኢትዮጵያ የምትባለው አሁን ጥቂቶች የሚናጥጡባት ለብዙሃኖች ሲኦል የሆነች በመሆኗ ስደት ይነሳል?
ጎይቶን ባህታ ደግሞ የመልካም አስተዳደር እጦት፣ የመሬት ባለቤትነት መብት እጦት፣ ሙስና፣ አድሏዊ አሰራር ወዘተ ተጠያቂ መሆን ያለበት መንግስት ነው ብሏል።
ተካሊል ዓለም የተባሉ አስተያየት ሰጪ ኢትዮጵያውያን ለምን ይሰደዳሉ? ቆንጆ የመወያያ ርዕስ ነበር። ነገር ግን ምን ያደርጋል? ያለው ትውልድ ሀሳቡን በትክክል ለመግለጽ የሚያስችለውን ቋንቋ የተካነ አይመስለኝም። ይህን ችግር በውል የተገነዘባችሁት ይመስለኛል ካሉ በኋላ ረዘም ያለ ሀሳባቸውን አስፍረዋል። የፌስቡክ ገጻችን ላይ ገብታችሁ ማንበብ ትችላላችሁ።
ለአስተያየቶቻችሁ እናመሰግናለን። አት ቪኦኤ አማሃሪክ ላይ በፌስቡክም በትዊተርም ተከተሉን። የምሽቱ ዝግጅት ወደ መጠናቀቁ ደርሷል። አስተያየቶቻችሁ አይለዩን። ስናስተናግዳችሁ ያመሸነው ሄኖክ ሰማእግዜርና
እኔም መስታወት አረጋው ነን። ጉዟችሁ የሰመረ ይሁን እያልን በዚህ ሙዚቃ እንሰናበታችኋለን። መልካም ምሽት። በነገው ጉዞ እንገናኝ።
This program has come to you from the Voice of America, Washington.